የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የክርስቲያን ማህበረሰቦች ዘንድ በትላንትናው ዕለት ማለትም በመጋቢት 16 2010 ዓ ም ጌታችን ኢየሱስ ክርስቶስ በታላቅ ክብር ወደ ኢየሩሳሌም የገባበትን የሆሳና በዓል በታላቅ መንፈሳዊነት ማክበራቸው ይታወሳል። ይህ የሆሳና በዓል በተመሳሳይ መንፈሳዊነት በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ከ50 ሺህ በላይ ወጣቶች የሚበዙበት ምዕመናን በተገኙበትና ርዕሰ ሊቃነ ጳጳሳት ፍራንቺስኮ በመሪነት ባሳረጉት መሥዋዕተ ቅዳሴ ተከብሮ ማለፉም ተገልጿል። በዚህ መሥዋዕተ ቅዳሴ ላይ በርከት ያሉ ምዕመናን በተለይም ደግሞ እምነት፣ ወጣቶችና በጥሪ ላይ በማስተዋል ጥበብ የተሞላ ውሳኔ ማድረግ በሚል መሪ ቃል ወጣቶች ላይ ትኩረቱን ያደረገና በመጪው ጥቅምት ወር 2011 ዓ.ም ለሚካሄደው የካቶሊክ ብፁዓን ጳጳሳት 15ኛው አጠቃላይ መደበኛ ሲኖዶስ ቅድመ ዝግጅት ይሆን ዘንድ ከመጋቢት 10 እስከ መጋቢት 15 2010 ዓ.ም ድረስ በሮም ሲካሄድ በነበረው ጉባኤ ላይ ከተለያዩ የዓለማችን ክፍሎች የተውጣጡ በርካታ ወጣቶች በዚሁ መሥዋዕተ ቅዳሴ ላይ መሳተፋቸው ተገልጿል። ቅዱስነታቸው በወቅቱ ከማርቆስ ወንጌል ከምዕራፍ 14 ላይ ተወስዶ በተነበበው ኢየሱስ የሚጠብቀውን የመከራ ጽዋ ለመጠጣት በታላቅ ክብር ወደ ኢየሩሳሌም መግባቱን በሚገልጸው የወንጌል ክፍል ላይ ተመስርተው አድርገውት የነበረውን የወንጌል አስተንትኖ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Gesù entra in Gerusalemme. La liturgia ci ha invitato a intervenire e partecipare alla gioia e alla festa del popolo che è capace di gridare e lodare il suo Signore.
ኢየሱስ ወደ ኢየሩሳሌም ገባ። የዛሬው ሥርዓት አምልኮ በደስታና በምስጋና ዝማሬ ኢየሱስን ከሚያመሰግኑ ሰዎች ጋር እንድንሆን ይጋብዘናል። የሚጣፍጥ ደስታና ነገር ግን የኢየሱስን ሕማማት የሚገልጸው ታሪክ ከተነበበ በኋላ ግን መራራ የሆነ ጣዕም እንዲሰማን ያደርጋል። በዚህ የመጽሐፍ ቅዱስ ክፍል ውስጥ የደስታና የስቃይ ታሪክ የሚገኙበት ታሪክ ይመሰላል። እንደ አንድ ደቀ መዝሙር በዕለታዊ ኑሯችን የሚገጥሙንን ስህተቶችና ስኬቶች የሚያሳይ ታሪክ ሲሆን፣ ምክንያቱም ስሜትን ለመቆጣጠር የሚረዳና ዛሬ በእኛም በዚህ ዘመን በምንገኘው ሰዎች ዘንድ የተለመዱ ግጭቶችንና ለመውደድ ያለንን ብቃት፣ ለመጥላት ደግሞ ያለንን ፍላጎት በመገምገም መልካምነትን ለተሞሉ እሴቶች መሥዋዕት ለመሆንና በተጨማሪም ሳይመቸን ሲቀር ከደሙ ነፃ ለመሆን እጆቻችንን መታጠብ፣ ታማኝ የመሆን ብቃት፣ በተጨማሪም የመክዳትና ችላ የማለት የመሳሰሉ ስሜቶች የሚገኙበት ነው። በዚሁ የኢየሱስን የመጨረሻ የዚህ ምድር ቆይታን በሚያሳየው የመጽሐፍ ቅዱስ ክፍል ላይ እንደተገለጸው በኢየሱስ አማካይነት የታየው ከፍተኛ ደስታ ለሌሎች ግን ጥሩ የሆነ ስሜት እንዳይሰማቸው ያደረገና ያበሳጫቸው ክስተት ነበር። ኢየሱስ በራሱ ሕዝብ ተከቦ ወደ ኢየሩሳሌም በሚገባበት ወቅት በእልልታና በዝማሬ ተከቦ ነበር። ይህንን እልልታና ዝማሬ ኃጢአታቸው ይቅር የተባለላቸው ሰዎች፣ ከለምጽ የተፈወሱ ሰዎች ወይም ደግሞ ጠፍቶ ከተገኙ በጎች መካከል የነበሩ ሰዎች፣ እነዚህንና እነዚህን የመሳሰሉ ሰዎች በአንድነት የሚያሰሙት ድምፅ ሊሆን እንደሚችል እናስብ። ሰዎች ሁሉ የሚያውቁት ኃጢአተኛ ሰው ወይም አንድ ንጹሕ ያልሆነ ሰው ከዚህ መካከል ሊገኙ ይችል ይሆናል። ምናልባትም ከሰዎች ሁሉ ተገለው በየመንገዱ የሚኖሩ ሰዎች የሚያቀርቡት ዝማሬና እልልታ ሊሆን ይችላል። ከሥቃያቸውና ከመከራቸው በእርሱ ርኅራዬ የተፈወሱና እርሱን ተከትለው የወጡ የወንዶችና የሴቶች ድምፅ ሊሆንም ይችላል። ይህ ቀጣይነት ባለው መልኩ በወቅቱ በተገለሉ ሰዎችና በኢየሱስ አማካይነት ሕይወታቸው የተቀየረ ሰዎች አማካይነት የተደረገው ጩኸትና ዝማሬ በጌታ ስም የሚመጣ የተባረከ ነው በማለት አስተጋብቶ ነበር። ሰባዊ መብታቸውን መልሰው እንዲጎናጸፉና ተስፋ እንዲኖራቸው ላደረጋቸው ሰው እንዴት ነው ታዲያ ሊዘምሩ የማይችሉት? ይህም የኃጢአታቸውን ይቅርታ በማግኘታቸው የተነሳ በእርሱ ያመኑና ተስፋ ያደረጉ ሰዎች የደስታ ድምፅ ነው። እነዚህ ሰዎች ይጮኻሉ፣ ይደሰታሉ። ይህም ታላቅ ደስታን ፈጥሮባቸው ነበር። ይህ ደስታ ራሳቸውን እንደ ጻድቅ የሚቆጥሩና ለሕግና ለሥርዓታዊ ሕጎች ታማኝ ለሚመስሉ ሰዎች ግን የማይመች ግራ የሚያጋባና አጸያፊ የሆነ ተግባር ተደርጎ ተቆጥሮ ነበር። በሕመም በመከራና በሥቃይ ውስጥ የነበሩ ሰዎች ስሜታቸው ገንፍሎ መውጣቱን የሚያሳይ ደስታ ነው። ነገር ግን ከእነዚህ ውስጥ ብዙዎቹን ሥነ ሥርዓት የሌላቸው ሰዎች አድርገው ይቈጥሯቸው ነበር። የማስታወስ ችሎታቸውን አጥተው ለነበሩ ሰዎችና ብዙ ዕድሎች አምልጧቸው ለነበሩ ሰዎች ሁሉ የማይረሳ ታላቅ ደስታ ነው። ነገር ግን ራሳቸውን ለማመቻቸትና ለማረጋጋት ለሚሞክሩ ሰዎች ሁሉ የእግዚአብሔርን ምሕረትና ደስታ ምን ያህል ለመረዳት ከባድ ነው። በራሳቸው ኃይል ለሚተማመኑና ከሌሎቹ እንደሚበልጡ ለሚያምኑ ለእነዚህ ሰዎች ደስታን ማካፈል ምን ያህል ከባድ ነው። እናም የዚህ ዐይነት ፍርሃት ከያዛቸው ሰዎች ነው ይህ ስቀለው ስቀለው የሚለው ጩኸት የመነጨው። በዚሁ ምክንያት ነው። ይህም ጩኸት ቀጣይ የሆነ ውስጣዊ ጩኸት አልነበረም። ነገር ግን በሐሰት የተመሰቃቀለ በሐሰት ምስክሮች ምክንያት ተነሳስተው የተሰበሰቡ ሰዎች ጊዜያዊ ጩኸት ነበር እንጂ በዕለቱ ከነበረው እውነታ የተወዳዳሪነት መንፈስ ተፈጥሮ የውድድር ጩኸት ምንጭ ሆነ። እውነታውን ለመደበቅና ለራሳቸው ጥቅም የሚመች ሁኔታ በመፍጠር ይህንን ግባቸውን ለማሳካት ይሆናቸው ዘንድ መሰሪ የሆኑ ሐሳቦችን በመፍጠር ሌሎቹን ሰዎች ለመያዝ ምንም ችግር አልገጠማቸውም ነበር። ይህም ሐሰተኛ የሆነ ዘገባ ነው። የሌሎችን ጩኸት ለመጫንና የራሳቸውን የተንኮል ድምፅ አጉልቶ እንዲሰማ ለማድረግ የሚገጥማቸውን ተግዳሮቶች ሁሉ ማለፍ የሚችሉ ምንም ነገር የማያግዳቸው ሰዎች ነበሩ። ይህ ጩኸት የመነጨው እውነታውን በመሸፋፈንና ይህንንም ያደረጉት የኢየሱስን ገጽታ በማጠልሸት እንዲጠናቀቅ በሚያስችላቸው ሁኔታ በማቀድ ኢየሱስን እንደ አንድ ክፉ የሆነ ሰው አድርጎ በመሳል ነበር። ይህም ራሳቸውን መከላከል የማይችሉ ሰዎችን በማዋረድ አቋማቸውን ለማጽናት የሚፈልጉ ሰዎች ድምፅ ነው። ከነዚህ ራሳችን ብቃት አለን ከሚሉ በኩራት የተሞሉና በትዕቢት የተወጠሩ ሰዎች በደለቱት ሴራ አማካይነት ያለምንም ችግር ይህ ስቀለው ስቀለው የሚል ድምፅ መጣ። እናም በዚህ ምክንያት በመጨረሻ የሕዝቡ የደስታ ድምፅ ጸጥ አለ። ተስፋቸው ጨለመ፣ ሕልማቸው ከንቱ ሆነ፣ ደስታቸው በኖ ጠፋ። በመጨረሻም ልባቸው እንዲታወር በማድረግ ደግነታቸው ወይም ለጋስነታቸው ቀዘቀዘ። የሕዝቡን ኅብረት እንዲቀዘቅዝ የሚያደርግ ሐሳባቸውን የሚያጨልም ለሚያዩት ነገር ምንም ስስት እንዲኖራቸው የማያደርግ ራስን ብቻ አድን የሚል ጩኸት፣ ርኅራይን ሙሉ በሙሉ ለማጥፋት የፈለገ ጩኸት። ይህ ጩኸት የመነጨው ራሱን እንደ ደካማ አድርጎ ካቀረበው ከእግዚአብሔር ርኅራይ ነው። እነዚህን የሚጮሁትን ድምፆች ለማስታገስ እጅግ ጥሩ የሆነ መድኃኒት ወደ ክርስቶስ መስቀል መመልከትና እርሱ በመጨረሻው ሰዓት ከጮኸው ጩኸት ጋር ማመሳከር ያስፈልጋል። ኢየሱስ የሞተው ለእኛ ለእያንዳንዳችን ያለውን ፍቅር ጩኾ ከገለጸ በኋላ ነው። ለወጣቶች፣ ለአረጋውያን፣ ለቅዱሳንና ለኀጢአተኞች በእርሱ ዘመን ለነበሩ ሰዎችና አሁን በእኛ ዘመን ላሉ ሰዎች ያለውን ፍቅር በመግለጽ ነው። በእርሱ መስቀል ሁላችን በመዳናችን የተነሳ ይህንን በወንጌል የሚገኘውን ደስታ ማንም ሰው ሊመክተው አይችልም። ምክንያቱም ሁላችንም በተለያዩ ሁኔታዎች ውስጥ የምንገኝ ቢሆንም እንኳን ከእግዚአብሔር መለኮታዊ ምሕረት እይታ ውጪ የሚሆን ማንም ሰው በፍጹም የለም። መስቀሉን መመልከት ማለት ቅድሚያ ለሚሰጣቸው ነገሮች ቅድሚያ በመስጠት ምርጫዎቻችንንና ድርጊቶቻችንን በመመልከት ራሳችንን እንድንጠይቅ ማድረግ ማለት ነው። በተለያዩ ምክንያቶች የተነሳ በመጥፋት ላይ ያሉ ሰዎች ወይም በመጥፎ ሁኔታ ውስጥ ያሉ ሰዎችን ለማዳን ያለንን ስሜት ማነቃቃት ማለት ነው። ወንድሞቼና እህቶቼ፣ ልባችን ምን እያሰበ ይገኛል? ኢየሱስ በልባችን ውስጥ የደስታና የውዳሴ ምንጭ መሆኑ ይቀጥላል ወይስ ለኃጢአተኞች፣ ለተናቁትና ለተረሱ ሰዎች ቅድሚያ መስጠታችን ያሳፍረናል? እናንተ ወጣቶች፣ ኢየሱስ በእናንተ ውስጥ የሚያነሳሳው ደስታ በተለያየ ምክንያት የተነሳ ይረብሻችኋል ወይ? ምቾት ይነሳችኋል ወይ? ምክንያቱም ደስተኛ የሆነን አንድ ወጣት መበጥበጥ በጣም አስቸጋሪ ስለሆነ ነው። ደስተኛ የሆነ አንድ ወጣትን መጫን ወይም መበጥበጥ በጣም አስቸጋሪ ነው። በዚህ ረገድ እናንተ በሉቃስ ወንጌል በምዕራፍ 19 ከቁጥር 39 እስከ 40 ላይ እንደተጻፈው በሕዝቡ መካከል የነበሩ አንዳንድ ፈሪሳውያን ኢየሱስን መምህር ሆይ ደቀ መዛሙርትህን ገሥጻቸው እንጂ አሉት። እርሱም እላችኋለሁ እነርሱ ዝም ቢሉ ድንጋዮች ይጮኻሉ አላቸው የሚለውን ድምፅ የመወከል ዕድል አላችሁ። ወጣቶችን ዝም ማሰኘት የሚለው አመለካከት ከብዙ ጊዜ ጀምሮ የነበረ ፈተና ነው። በዚህም ረገድ ፈሪሳውያን ኢየሱስን በወቅቱ የነበሩ ሰዎችን ዝም እንዲያሰኝና እንዲያረጋጋቸው ጠይቀውት ነበር። ወጣቶች እንዳይጮሁ ለማድረግ እነርሱን ለማደንዘዝና እንዲተኙ ለማድረግ የሚረዱ ብዙ ዓይነት መንገዶች አሉ። ወጣቶችን ጥያቄ እንዳያነሱና ለውይይት መንገድ እንዳይከፍቱም ዝም ለማሰኘትና እንዳይታዩ ለማድረግ የሚያስችል ብዙ ዓይነት መንገዶች አሉ። በአጠቃላይ ዝም ብላችሁ ኑሩ የሚል ድምፅ በከፍተኛ ሁኔታ ይታያል። ወጣቶች ተሳታፊ እንዳይሆኑ ለማድረግ የሚያስችሉ ብዙ መንገዶች አሉ። ተረጋግተው እንዳይኖሩ በማድረግ ሕልማቸውን እንዲጨልም፣ ምስኪኖችና በሐዘን ውስጥ እንዲወድቁ ማድረግ የመሳሰሉ ብዙ መንገዶች አሉ። በዚህ የሆሳና በዓል በሚከበርበት ቀን ኢየሱስ ትላንትናም ዛሬም ቢሆን ለፈሪሳውያን እነዚህ እንኳን ዝም ቢሉ ድንጋዮች ይጮኻሉ የሚለውን ድምፅ በድጋሚ እናንተ ማሰማት ይኖርባችኋል። የተወደዳችሁ ወጣቶች፣ በመጪው ዓርብ ስቀለው ስቀለው የሚለውን ጩኸት የማስተጋባት ፈተና ውስጥ እንዳትገቡ አሁን በዛሬው የሆሳና ዕለተ ሰንበት ላይ የደስታ ድምፃችሁን ማሰማት ወይም ከማሰማት መምረጥና አለመምረጥ ፈተና ውስጥ ራሳችሁን ልትገምቱ ይገባል። ዝም ብሎ የመቀመጥና ያለመቀመጥ ምርጫው የእናንተ ነው። እኛ ታላላቆችና አረጋውያን የምንባል ብዙውን ጊዜ በሙስና ውስጥ የተዘፈቅን ዝም ብንልም ዓለም ዝም ቢልና ደስታውን ቢያጣ እስቲ ልጠይቃችሁ፣ እናንተ ግን ትጮዋላችሁ አይደል? እባካችሁን ድንጋዮች ሳይጮኹ በፊት ካሁኑ ለመጮው ወስኖ ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቺስኮ በትላንትናው ዕለት የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ ክርስቲያኖች ዘንድ የተከበረውን የሆሳና በዓል አስመልክተው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ ቅዱስ ወንጌል ላይ ተመርኩዘው ያደረጉትን አስተንትኖ ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።